የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከርማችኋል? ውድ የእሷ ድምፅ የሬዲዮ ፕሮግራም አድማጮች፣ የራዲዮ መስመራችሁ ኤፍኤም 93.1 ላይ እንደሚገኝ እርግጠኞች ሁኑ። በየሳምንቱ ማክሰኞ ልክ በዚህ ሰዓት ማለትም ከ3:10 እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራምን ታደምጣላችሁ። የእሷ ድምፅ የሬዲዮ ፕሮግራም የሴቶች የፖለቲካ ተሳትፎንና ውሳኔ ሰጭነትን ለማጠናከር ይሰራል። አብራችሁን ቆዩ እያልኩኝ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ሊኒ ያደነው ከመላው የእሷ ድምፅ ባለሙያዎች ጋር በመሆን ነው። ዛሬም እንግዲህ የእሷ ድምፅን ይዘን በሰዓታችን መተናል። አድማጮች፣ የእሷ ድምፅ በተለያየ ምክንያት ወደ እናንተ ሳደርስ የቀረችባቸውን ሳምንታት በማሰብ እንዲሁም የመጀመሪያው ምዕራፍ የእሷ ድምፅ የሬዲዮ ፕሮግራም ማጠቃለያ በመሆኑ ከባለፈው ሳምንት ጀምሮ የእሷ ድምፅን እንግዶች አለፍ አለፍ እያለን እያስደመጥናችሁ ነው። ዛሬም እንግዲህ ሳምንት ካቋረጥንበት እንቀጥላለን። እናንተ ለእኛ ሀሳብ አስተያየታችሁን እየሰጣችሁን አብራችሁን እስከ ፍጻሜያችን ቆዩ። አስተያየታችሁን በአጭር የጽሑፍ መልእክት እንዲሁም በድምፅም እንቀበላለን። የስልክ መስመራችን 0977-110077 ነው። ደውሉ፣ ጻፉ። ዛሬም ከዚህ በፊት ያሰማናችሁን የእሷ ድምፅ የሬዲዮ ፕሮግራም ቅንብሮችን አለፍ አለፍ እያለን እናስደምጣችኋለን። የእሷ ድምፅ የሬዲዮ ፕሮግራም የውሳኔ ሰጭነት የኃይል ሚዛንን በተመለከተ ከአዋጭ የገንዘብ ቁጠባና ብድር ተቋም መስራችና ስራ አስኪያጅ ከአቶ ዘሪሁን ሸለመ ጋር ስለ ጉዳዩ ሰፋ ያለ ጊዜ ወስደን ተወያይተን ነበር።
ሶስት ዲፒዩቲዎች አሉ። ሁለቱ ሴቶች ናቸው ምክትል ስራ አስፈጻሚዎች፣ አንዱ ወንድ ነው። በአብዛኛውን እንዳየሹም ሴቶች ናቸው። ፋይናንሱም ላይ ለምን የህዝብ ገንዘብን ሰብስበን አበድረን መልሰን መሰብሰብ ካልቻለን ኪሳራ ውስጥ እንገባለን። ስለዚህ ብድር ክፍል ላይ ብትሄጂ ኦልሞስት ኦል ሴቶች ናቸው። ስለዚህ ብድር ስንሰጥ እኛ ጉቦ አንቀበልም፣ ቆሻሻ አሰራር አንሰራም። ስለዚህ እዛ ጋ ያሉት በአብዛኛዎቹም ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው። ወንድ ሆኜ መቼም ወንድ ታማኝ አይደለም እያልኩ እንዳልሆነ አሁንም ሮንግ በሆነ ወይ እንዳንረዳው፣ ጥንቃቄ፣ ኃላፊነት መውሰድ፣ አለመሰልቸት፣ ረጅም ሰዓት ቁጭ ብሎ መስራት፣ ማዳመጥ፣ ችግርን ቶሎ ብሎ መረዳት ብዙ ጊዜ በእናቶች ላይ የምታዩ ባህሪ ነው። ይህን ደግሞ እኔ ከእናቴ አይቻለሁ። እናቴ የተማረች አልነበረችም፣ ግን በጣም እውቀት አላት። እኛን ማስተዳደርና ችላለች። አካባቢያችን ላይ ያደኩበት ሰፈር ብትጠይቂ ስለ እኔ እናት በጣም ተጽዕኖ ፈጣሪ ነበረች። እድሩ ጸሐፊ ናት፣ ቁብ ሰብሳቢ ናት፣ እና ያን ሁሉ አካባቢ ማስተዳደር የምትችል ነበረች። ስለዚህ ይሄ የኛ ያዋጭ አንዱ እድገታችንም ብዬ የማስበው ሴቶችም ላይ በረንብ መስራቴ ነው ብዬ አስባለሁ። ለአንዲት እናት ደሞዝ ስትከፍል ብቻዋን አይደለም። እናቷ ይኖራሉ፣ አባቷ ሊኖር ይችላል፣ ልጆች ሊሆኑ ይችላል፣ እህት ሊሆን ይችላል፣ ወንድም ሊኖር ይችላል። ይሄ ሁሉ ያስተዳድራሉ። የምትሰጫቸውን ገንዘብ ወደ ቤት ነው ይዘው የሚሄዱት። እናት ልክ ብር መጣልሽ ስትባል የቤት የጎደለውን ጤፍ ገዝታ ዘይቱን ሽንኩርቱን እንደ ልጆቹ ይዛ ነው የምትሄደው። ስለዚህ ይሄንን በቅንነት ነው የማደርገው። በስራዬ ላይ ግን ውጤት አምጥቷቸዋለሁ። ስለዚህ ወደፊትም ያንን ነው የምቀጥለው።
በዛው ሳምንት ጣሊያን ኢትዮጵያን በወረረችበት ወቅት ትልቅ አርበኛ ስለነበረች ሴት አስደምጠናችሁ ነበረ። ታሪኩ አጠር ያለ ስለነበር እስኪ መልሰን እናድምጠው።
ከበደ ስዩም ጣሊያን ኢትዮጵያን በወረረበት ወቅት የጣሊያንን ጦር በመፋለም ድል ያደረገች አርበኛ ነበረች። ከባለቤቷ ከደጃዝማች አበራ ካሳ ጋር ትዳር መስርተው ሶስት ልጆችን አፍርተዋል። ወይዘሮ ከበደች ከወለደች ከቅርብ ጊዜ በኋላ ባለቤቷ በጣሊያን ወታደሮች መገደሉን እንዳወቀች የተቃውሞውን ቅስቀሳውን ተቀላቀለች። የራሷን ጦር አሰባስባ የጣሊያንን ጦር 14 ጊዜ በመቅጠም ታግላለች። በዚያን ጊዜ የነበሩ ሰዎች ከበደች የተዋጣላት የጦር መሪ እንደነበረችና በጠንካራ ታማኝነትም ሰራዊቷን እንደመራች በጣሊያን ላይ ተደጋጋሚ ድሎችንም እንዳስመዘገበች ያወሳሉ። ከዚህ በተጨማሪም ከጣሊያን ምርኮ በማምለጧ ምክንያት የተቃውሞ ጀግና መሆን ቻለች። እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ከበደች ስዩም ፌሚኒስት ላብራቶሪ የሚል ስያሜ ያለው የጣሊያን የፌሚኒስት ድርጅት ተመስርቶ ከወራሪ ኃይሎች ጋር በመፋለም ከበደች ለነበራት ሚና ክብር ሰጥቷት እንደነበር ይገለጻል። ከበደች ስዩም የውጭ አገዛዝን በመቃወም ኢትዮጵያ ነጻነቷን ለማስጠበቅ በተደረገው ትግል ውስጥ በነበራት ትልቅ አስተዋጽኦ ትታወሳለች።
በነገራችን ላይ የሷ ድምጽ የሬዲዮ ፕሮግራም አላማ ሴቶች በማህበራዊ በኢኮኖሚያዊ እንዲሁም በፖለቲካዊ ጉዳዮች ላይ በውሳኔ ሰጭነት ያላቸው ተሳትፎ ከወንዶች እኩል እንዲሆንና በተለይ በብዙዎቻችን ዘንድ አንድ ተደጋግሞ የሚባል አባባል አለ። ፖለቲካና ኮረንቲን በሩቁ ነው እያለን የማንጠጋውን ፖለቲካን ደፈር ብለው ጉዳይን ብለው እንዲወያዩበት ድጋፍን ለመስጠት ነው። ነገር ግን ሰው የማያውቀውን ነገር ድፈረው ማለት ብዙም ስለማያራምደን ፖለቲካ ራሱ ምንድን ነው ብለን ጠይቀን ያገኘነው ምላሽ አስደምጠናችሁ ነበር። እስኪ አሁንም በድጋሚ ቀንጨብ አድርገን እናሰማችሁ።
ስርዓት ነው አንድ ነገር ለመምራት ህዝብንም ለማስተዳደር የምንጠቀመው መሳሪያ ነው። የሀገርን ፍላጎት መረዳት ያን ለማስኬድ ሀገር የምትመራበትን ስርዓት ወይም ስትራክቸር የያዘ ነው። እንግዲህ ፖለቲካ የራሱ የሆነ ርዕዮተ ዓለም አለው። ፖለቲካ የመንግስት መዋቅር የሚመራ ተቋም ማለት ነው፣ በራዚ ዴፊኒሽን ማለት ነው።
ከፖለቲካ ጋር ተያይዞ የፖለቲካ ተሳትፎ ብዙ ጊዜ ይባላል። በእርሶ አመለካከት ፖለቲካ ተሳትፎ ስንል?
ፖለቲካ ፓርቲዎች የራሳቸው የሆነ የፖለቲካም የኢኮኖሚም ማህበራዊም ፖሊሲም ይኖራቸዋል ወይም ፕሮግራም ይኖራቸዋል። ያንን ፕሮግራም ለህዝብ አስተዋውቀው ተቀባይነት ካገኘ በምርጫ ተወዳድሮ ሀገርን መምራት የሚቻልበት ሂደትን ማመቻቸት ነው። የፖለቲካ ተሳትፎ ስንል እንግዲህ ምን ያህል ሰው በተለያዩ ፖለቲካ ፓርቲዎች ውስጥ ገብቶ የተሳተፈ ይገኛል የሚለው አንዱ ነገር ነው። ሁለተኛ ሴቶችም ተሳትፎ መታየት አለበት በፖለቲካ ፓርቲዎች ውስጥ። በገዢውም የሆነ በተቃዋሚ ፓርቲዎች ውስጥ ሴቶች ምን ያህል አክቲቭሊ ኢንጌጅ አድርገው ወደ ፖለቲካ ውስጥ ጎራ ማለት አስፈላጊ ነው የሚል እምነት አለኝ። በእኔ በኩል ጥያቄ አለኝ የሚል ወገን ወይም ማህበረሰብ ያ ጥያቄው እንዲመለስለት እንደ ዜጋ መጠየቅ ይችላል። ነገር ግን ውጤት ሊያመጣ የሚችለው ደግሞ በፖለቲካ አደረጃጀት ውስጥ ተደራጅቶ ፖለቲካ ፕሮግራም ቀርጾ እንደ ፓርቲ ሲንቀሳቀስ የተሻለ ለውጥ ማምጣት ይችላል የሚል እይታ ነው ያለኝ። ከዛ አንጻር የፖለቲካ ተሳትፎ እጅግ ውስንነት አለው በሀገራችን። ምሁራን ብዙ የተማሩ የተመራመሩ ኢቨን በፖለቲካ ሳይንስ ትልቅ ደረጃ የደረሱ ሰዎች በሀገራችን ፖለቲካ ውስጥ ብዙም የመግባት ፍላጎት ያን ታህል የላቸው። ያ ደግሞ ሂስቶሪካሊ ከመጣው ችግር አንጻር ነው። በ1950ዎቹ የነበረው የተማሪዎች እንቅስቃሴ የነበረው የፓርቲዎች መዋቅርም ምሁሩን ወጣቱን የበላ ፖለቲካ ነበረ። ከዛ በኋላ ብዙ ምሁራን ወደ ፖለቲካ ገብቶ የተበላሸውን ፖለቲካ ለማስተካከል ብዙም ሲጥሩ አይታይም። ኢንጀነራል የሶሳይቲው የፖለቲካ ተሳትፎ እጅግ በጣም ያነሰ ነው የሚል እምነት አለኝ። በዛም የተነሳ የሀገራችን ችግሮች በጣም የተበራከቱበት ሂደት አለ።
አንድ ከፖለቲካ ውጭ ለሆነ ሰው ፖለቲካን የሚያስረዱበት እንደው አዲስ የሆነ መንገድ
ፖለቲካ እንግዲህ ተቋማት ምንላቸዋሉ ማለት ደንብ፣ ስርዓት፣ የአንድን ሰው ባህሪ ሊገሩ የሚችሉ ሊቀርጹ የሚችሉ ስርዓቶች አሉ። እነዚህ ስርዓቶች ወደ ሁለት እንከፍላቸዋለን፣ የፖለቲካ ተቋማት እና የኢኮኖሚ ተቋማት ወይም መደበኛ ተቋማት እና ኢ መደበኛ ተቋማት ተብለው ለሁለት ይከፈላሉ በኢንስቲትዩሽን። የፖለቲካ ተቋማትን ስናይ ፖለቲካው የሚመራበትን ህግ፣ ደንብ፣ ስርዓት፣ መመሪያ የሚያወጡ ናቸው። አዋጅም ጭምር ህገ መንግስቱ ብናይ አንድ የፖለቲካ ተቋም ነው፣ ኢንስቲትዩሽን ነው ራሱ ህገ መንግስቱ በራሱ። ይሄ ህገ መንግስት እንግዲህ ፓርቲዎችም በፖለቲካ የሚንቀሳቀሱ አካላት ያንን ተቋም ነው የሚገራቸው። የፖለቲካ ተቋማት ለምሳሌ የምርጫ አዋጁ የፖለቲካ ተቋም ነው። ምርጫ የሚመራበት አዋጅ አለ። ፖለቲካ ፓርቲዎች የሚተዳደሩበት ደንብ አለ፣ አዋጅ አለ። እነዚህ በሙሉ የፖለቲካ ተቋማት ናቸው። እነሱ ናቸው እንግዲህ የፖለቲካ ባህል ሼፕ የሚያደርጉት። አሁን ያሉን ህጋዊ የሆኑ የጸደቁ የረቀቁ ደንቦች፣ መመሪያዎች ወይም ፕሮክላሜሽንስ የፖለቲካ ተቋማት ናቸው። እነሱ ናቸው ፓርቲዎችን ባህሪ ሊገብሩ የሚችሉ ኢንዲቪጁዋልስ ነው። ከዛ አንጻር ማየት የሚቻልበት ሂደት አለ። ሌላው ያው የኢኮኖሚ ተቋማት ማለት ኢኮኖሚ የሚመራበት የታክስ አዋጁ፣ የንግድ የሚመራበት አዋጅ፣ እነዚህ የኢኮኖሚ ተቋማት የምንላቸው በብዛት እሱ ኢኮኖሚውን ንግዱን የሚመራበት ሂደት ነው።
በዛው ሳምንት ካሰማናችሁ የጀግኖቻችን ታሪክ መካከል የአምባሳደር ታደለች ኃይለ ሚካኤልን ታሪክ ነበረ። አምባሳደር ታደለች ስዊዘርላንድ ሳለች በኢትዮጵያ የነበረውን የንጉሱን ስርዓት የሚቃወሙ የተማሪዎች ንቅናቄ አባላትን በቤቷ ማስተናገድ ጀምራ ኋላም ንቅናቄውን መቀላቀሏን በየሷ ድምጽ የሬዲዮ ፕሮግራማችን አስደምጠናችሁ ነበረ። ዛሬም የሴቶችንና የልጃገረዶችን በፖለቲካም ሆነ በውሳኔ ሰጭነቱ ረገድ አቅማቸውን ማጠንከሩ ያለውን ጠቀሜታ አንስተንም ከባለሙያ ጋር ቆይታ አድርገን ነበረ። ከዛም ሴቶችንና ልጃገረዶችን በፖለቲካም ሆነ በውሳኔ ሰጭነቱ ረገድ አቅማቸውን ማጠናከሩ ያለውን ጠቀሜታም አንስተን ከባለሙያ ጋር ጥሩ ቆይታ አድርገን ነበረ።
ያሉት ወጣት ታዳጊ ልጆችን ለማብቃት የመጀመሪያው ነገር የሚመስለኝ በእውቀት የተሻለ ደረጃ እንዲኖራቸው ተወዳዳሪ እና በራሳቸው የሚተማመኑ ወጣት ሴቶች እንዲሆኑ ማስቻል ነው። ስለዚህ የትምህርት ተደራሽነት ላይ መስራት፣ የትምህርት ጥራት ላይ መስራት፣ ተገቢውን እንክብካቤ እና ተገቢውን የማመቻቸት እድል መስጠት፣ ነባራዊ ሁኔታ መፍጠር እነዚህን ሴቶች ወደፊት ለፊት እንዲመጡ ማድረግ የምንችልበት አንደኛው መንገድ ነው ብዬ አስባለሁ። ሌላኛው መንገድ ደግሞ ከትምህርት በተጨማሪ በሌሎች አጋጣሚዎች ሁሉ ራሳቸውን መግለጽ እንዲችሉ፣ በራሳቸው መተማመን የሚችሉ ወጣት ታዳጊዎች መሆን እንዲችሉ፣ የነገዋን ኢትዮጵያ ተረካቢዎች እንደመሆናቸው መጠን በራሳቸው የሆኑ ውሳኔዎችን መስጠት የሚጀምሩባቸው ቦታዎች፣ የልምምድ ቦታዎች ያስፈልጓቸዋል ብዬ አስባለሁ። ለምሳሌ ትምህርት ቤቶች ላይ ብትሄጂ ክለቦች አሉ። ክለቦች ላይ መሪዎች እንዲሆኑ ማበረታታት፣ በመሪነት መጥተው የሚመሩትን ሴቶች ደግሞ አርአያ እንዲሆኑ ማድረግ፣ መሸለም፣ ቦታ መስጠቱ ያመጣውን ለውጥ ማሳየት። ስርዓተ ትምህርታችን ራሱ ስለ ጾታ ልጆቻችንን ምን እያስተማረ ነው የሚለውን መፈተሽ ያስፈልጋል። እናት ወጥ ትሰራለች፣ አባት ስራ ውሎ ይመጣል የሚል መጽሐፍ ካለን እነዛም ልጆች ድሪም የሚያደርጉት የመጨረሻ ህልማቸው የሚሆነው ወጥ መስራትና የቤት ኃላፊነትን መውሰድ የሴት ነው የሚለውን እሳቤ ነው። እና አንደኛ በደንብ ስርዓቱን ማየት፣ የትምህርት እንትኖቻችን ምንድን ናቸው፣ ሴትን በምንድን ነው መጽሐፋችን የሚስላት የሚለውን፣ ሁለተኛ እድሎችን መስጠት ማበረታታት፣ እነዚህን ወጣቶች ወደፊት ለፊት እንዲመጡ ያደርጋቸዋል ብዬ አስባለሁ። በገጠሩ ላይ ደግሞ ያለ እድሜ ጋብቻን ማስቆም፣ ጥቃትን ማስቆም፣ ሴቷ ነጻ ሆና ወደ ትምህርት ቤት እንድትሄድ የሚያደርገውን ነገር ሁሉ ማመቻቸት ይሄንን ይፈታል ብዬ አስባለሁ።
አምባሳደር ቆንጅት በውጭ ጉዳይ ሚኒስቴር ውስጥ ለ53 ዓመታት ትልቅ ስራን የሰራች ጀግናችንም በሆኗን እንዲሁም በ2016 እንደ አውሮፓውያኑ አቆጣጠር በዲፕሎማቲክ መስክ ላበረከተችው ትልቅ አስተዋጽኦ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት እንደተበረከተላት በዚሁ የእሷ ድምፅ የሬዲዮ ፕሮግራም አስደምጠናት ነበረ።
ከፍ አንቺን አንቺን ሰላምና ደስታን የሰጠሽ ከፍ ከፍ አረግሽ እኔን እኔን ሳልጠራጥርሽ አይተሽ ማመኔን ማመኔ አንቺን ማመኔ ማመኔ ጠቅሞኛለን አንቺን ማመኔ ማመኔ ጠቅሞኛ ለኔ እንደ ሰባ ሰገል ሊያስርቀኝ ፈልጎ ከአንቺ ጋር ገናኘኝ ልቤን ኮከብ አድርጎ ጎኔን ብቸኝነት ኑሮ ቢያባክነው ከሰው ፊት በኩራት የቆምኩት ባንቺ ነው ያመንኩት ከላይ ብለኝ ሻለው ባንቺ ፍቅር ሀመነኝ ስትይኝ በማመኔ ሰላም አግኝቻለው በዘመኔ ማመኔ አንቺን ማመኔ ማመኔ ዘግሞኛል እኔ ማመኔ አንቺን ማመኔ
ድምጽ የሬዲዮ ፕሮግራምን ነው እያዳመጣችሁ የምትገኙት። የሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ምሽት ከ3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላችኋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነታቸውን ለማጠናከር ይሰራል። ዛሬ እንግዲህ ከእናንተ ከአድማጮቻችን ጋር ያደረግነውን ጉዞ መለስ ብለን እየቃኘን ነው። እናንተም ሀሳብ አስተያየታችሁን እየደወላችሁ አብሮነታችሁን አሳውቁ። ትምርት ለሴት ልጅ ጭራሽ የማያስፈልግና ሴት ተምራም የምትፈጥረው ነገር ምንም እንደሌለ የማህበረሰባችን አንዱ የተሳሳተ አመለካከት ነው። አሁን በብዙ ግለሰቦችና ተቋማት ትጋትና ጥረት ሴት ልጅ ከወንድሞቿ እኩል ፊደል እንድትቆጥር ወደ ትምርት ቤት ብንልካትም በቤት ውስጥ በገዛ ቤተሰቦቿና የቅርብ ሰዎቿ የሚደርስባት የየትም አትደርሽም አመለካከት፣ ከዛም ከቤት ወጥታ ትምርት ገበቷ ላይ እስከምትገኝ በየመንገዱ የሚደርስባት ጉንተላና ጫና በቀላሉ የሚታለፍ አይደለም። የመንገዱን ተቋቁማ ትምርት ቤትም ስትደርስ መልካም መምህራን የመኖራቸውን ያህል መማሯን ዋጋ የማይሰጡ የተዛባውን የማህበረሰቡን አመለካከት በትምህርት ቤት ውስጥም የሚያንጸባርቁ የእውቀት አባቶች አይጠፉም። ከዚህ ጉዳይ ጋር በተያያዘ ወይዘሮ ዘውዴ አበጋዝን ጋብዘን ስለ ህይወት ታሪካቸው ውጣ ውረዳቸው ተወያይተናል።
ስድስተኛ ክፍል ላይ ገርልስ ክርስቲያን አካዳሚ የሚባለው አሁን የአብዮት ቅርስ ሃይ ስኩል ማለት ነው የሱዳን ኢንቴሪየር ሚሽን የልጃገረዶች አዳሪና ተመላላሽ ትምህርት ቤት ነበር። ከ6ኛ እስከ 12ኛ ክፍል የተማርኩት እዛ ነው። ከዛ በኋላ 10ኛ ክፍል ላይ ያለሁኝ የመጽሐፍ ቅዱስ የእስራኤል ኤምባሲና የኢትዮጵያ መንፈሳዊ ኮሌጅ በጋራ ያዘጋጁትን ውድድር በማሸነፍ ወደ እስራኤል ሀገር ሄጄ የ22ኛው የእስራኤል መንግስት ምስረታ በዓልን ለማክበር ከተአደሙት እንግዶችም አንዷ ነበርኩኝ። እዛ ደግሞ የዓለም አቀፍ የሆነ 25 ሀገሮች የተሳተፉበት እንዲሁ የመጽሐፍ ቅዱስ ውድድር ነበር። እዛም ኢትዮጵያን በመወከል 5ኛ ወጥቼ ነበር። ልክ 12ኛ ክፍል እንደጨረስኩኝ በሚሲዮኖቹ አማካኝነት ወደ አሜሪካን ሀገር ስኮላርሺፕ አገኘሁ። ሶሻል ሳይንስና ማስ ኮሚኒኬሽን ቢኤ ዲግሪን አገኘሁ። ከዛ በኋላ ደግሞ ካሊፎርኒያ ስቴት ዩኒቨርሲቲ በትምህርት አስተዳደር የማስተርስ ዲግሪን አገኘው እና የመጀመሪያ ልጅንም ነፍሰ ጡር ሲሆን ወደ ሀገር የመጣው ቀይ ሽብር ጊዜ ነበረ። ወቅቱ ከአሜሪካ በተለይ ለሚመጡ ምሁራን የሚመች ጊዜ አልነበረም። ብዙ ሰዎችም መክረው ነበረ ልጅሽን ባይሆን እዚሁ ልጅና የአሜሪካ ዜግነት ካገኘ በኋላ ሂጂ የሚል ሁሉ ምክር ተሰጥቶኝ ነበር። አይ እኔ መቼም በመድር ላይ የምሰጠው በጣም ዋጋ ያለው ስጦታ ቢኖር ዜግነቴን ነው። ስለዚህ ዜግነት ለመለወጥ አልቆይም ብዬ መጥቼ ጋንዲ ሆስፒታል እንደወለድኩት የመጀመሪያ ልጄን እንደመጣሁኝ ትምህርት ሚኒስቴር ማስ ሚዲያ ነው የተቀጠርኩት። ከዛ በኋላ የተቀናጀ የቤተሰብ ትምህርት አገልግሎት የሚባል አይንጆ ውስጥ ገብቼ በስራ አስኪያጅነት ለስድስት ዓመት ሰርቻለሁ። ከዛ በኋላ ግን ዩኒሴፍ ገብቼ በኃላፊነት ጡረታ እስከምወጣበት ቀን ድረስ ሰርቻለሁ። ባለትዳር ነበርኩ። አሁን ባለቤቴ በህይወት የለም። 3 ወንዶችና አንድ ሴት ልጅ ወልጃለሁ። ሁሉም ትዳር ይዘዋል፣ ወልደዋል። ቤታችን ማንም ትምርት ቤት ባልሄደበት ጊዜ አባቴ በእኔ ትምርት ተማምኖ አስገባኝ ትምርት ቤት። እንደውም አንድ ጊዜ አስተማሪ ገርፎኝ በዛ የተነሳ ትቼ ወጥቼ ቀጥታ አንጠልጥሎ ነው ይዞኝ ሄደው እና እኔ ክንዴን ሳልንተራስ የኔ ልጅማ ከትምህርት አትቀርም ነበር ያለው። ቤተሰቦቻችንም ምንድን ነው የታየህ ነገር አበድክ እንዴ? ሴት ልጅ እኮ ከቤት ከወጣች ባለጌ ነው የምትሆነው። ከቤተሰባችን ደግሞ የተማረ የለም። ይልቅስ ጥሩ አማች ብታመጣልን ምን አለበት ሲሉት፣ እስካሁን ድረስ በውስጤ የተቀመጠው የልጄ መዳረሻ ይታየኛል ይላል። ከወንዶቹ ሁሉ ትበልጣለች። ለጦቢያ የምትተርፍ ልጅ ናት። አንደኛ በምወጣበት ጊዜ ሁሉ በባህላችን ሸማኔ ቤት ሂዶ አያሰራም ወንድ፣ ሴት ናት የምትሄደው። እሱ ግን ሂዶ መርጦ ልብስ ያሰፋልኝ ነበረ። እናቴ ራሷ ዝም ብሎ ነው እኮ አባትሽ ትምህርት ቤት ያስገባሽ፣ ጠቅላይ ቢሮ አትገቢ፣ ለምንድን ነው ጊዜሽን የሚያባክንብሽ? ይልቅ መስፋቱን መፍተሉን የቤት ባልትናውን ብትማሪ ጥሩ ነው ትለኛለች። የብቻዬ እሱ ፊት አትናገርም፣ ትፈራዋለች። እድለኛ ሁኜ ደግሞ እናትና አባቴን እንደምፈልገው ተንከባክቤ ልጆቼን ሁሉ አውቀው በቅርብ ነው የሞቱት። እንደገና ደግሞ ወንድሞቼንና እህቶቼን አሜሪካን ሀገርም እያለሁ ለአባቴም ገንዘብ እየላኩለት ሁሉም ልጆች ለመማር በቅተዋል እና አሁን የመሀይም ገበሬ ቤተሰብ የነበር ነው። ከልጆቹ ፒኤችዲ ያለው አለ፣ ማስተርስ አብዛኞቹ አላቸው። አሁን የምሁር ቤተሰብ ተብሎ ነው በዛ በሀገራችን የምንጠራው እና ለዛ ደግሞ መንስኤ ስላደረገኝ በጣም ነው ደስ የሚለኛል።
ስለ ትምህርት ካነሳን አይቀር በትምህርትም ሆነ በሌሎች ጉዳዮች ላይ ለሴቶች የሚደረገው ልዩ ማበረታቻን በተመለከተ በየሷ ድምፅ ያደረግነውን ውይይት ላስደምጣችሁ።
እኔ ማበረታቻው ምስኪኖች ስለሆኑ የመማር አቅማቸውም ከወንዶች ደካማ ስለሆነ ይሰጣቸው አልልም። መጀመሪያም ቢሆን የመጫወቻ ሜዳ እኩል ነው ወይ ነው። ሴት ልጅ ወደ ትምህርት ቤት ስትሄድ ምን ይገጥማታል? መንገድ ላይ መጠለፍ ይገጥማታል። መንገድ ላይ አስገድዶ መደፈር ይገጥማታል። ቤት ስትመጣ ወንዱ ልጅ ቁጭ በላጥና ሲባል እሷ ልጅ ያዢ ውሃ ቅጂ እንጨት ልቀሚ ትባላለች። የማጥኛ ጊዜ የላትም። እንደገና ደግሞ መጽሐፍ አይደርሳትም። ለምሳሌ አንድ የገጠመኝን ላውራሽ። አንድ አካባቢ ስንጎበኝ የመጀመሪያ ደረጃ ከአንድ እስከ ስምንተኛ ክፍል ትምህርት ቤት አንዱ ችግራቸው የመማሪያ መጽሐፍት እጥረት ነበረ እና የመማሪያ መጽሐፍት እጥረት ካላችሁ እንዴት ነው ያችኑ ያለችውን የምታካፋፍሏቸው አልኩት። ስለው መጀመሪያ ለትልልቆቹ ወንዶች እንሰጣለን አለ። ከዛ ከተረፈ ለትንንሾቹ ወንዶች እንሰጣለን አለ። ከዛ ከተረፈ ለሴቶቹ ልንሰጣቸው እንችላለን ግን አለና ፊቱ ሁሉ ልውጡት አለና፣ ለሴቶች የሚሰጥ መጽሐፍ እኮ አቆሻሸሹ፣ ከሰሉ፣ አመዱ፣ ምኑ፣ የእጃቸው ፊርማ እዛ መጽሐፉ ላይ በዚህ ላይ ተቀዳዶ ነው የሚመጣው። ለሴቶች የተሰጠ መጽሐፍ ለሚቀጥለው አመት መስጠት አይቻልም አለ። ስለዚህ አንሰጣቸውም ነው በሌላ አነጋገር። በኋላ እኔ ምን አልኩት፣ ለምንድን ነው የሴቶቹ መጽሐፍ የሚቆሽሸው የሚቀዳደደው አልኩት። ግዴለሾች ናቸዋ ነው ያለኝ። ይሄ አመለካከቱ ነው። ግን በደንብ ብታዩ ጥላሸት የሚነካበት ምክንያት እንጀራ እየጋገረች ወጥ እየሰራች በአንድ እጇ ፈተና ስለደረሰባት መቼም እንደው ያቅሜን ያህል ልፍጨርጨር ብላ ይዛ ወጡ ስታማስል ስንተከተክ እዛ ላይ የሚረጨው እሱ ነው። መጽሐፉ ቢታይ ያንን በግልጽ ያሳይሻል። ለምን ተቀደደ ስትይ ደግሞ ልጃጅ ትባላለች። ልጁን በአንድ እጇ ይዛ እሷ ስታጠና ልጁ እጁን ወይም ልጅቱ እጃቸውን ይዘረጉና ብጭቅጭቅ ያደረጉባቸዋል። የእነሱ እኮ በፕላስተርም አይጠገንም። የወንዶቹ ልጆች ግን ቢቀደድ እንኳን አለ በፕላስተር ይጠገናል አለ። ያንን ሁሉ ችግር አልፋ ያለ መጽሐፍ ተምራ እዛ ስለምትደርስ እና ህገ መንግስቱም እንደሚለው ሁሉ ነገር ከተመቻቸላት የመጫዋቻ ሜዳው እኩል ከሆነ አያስፈልጋትም ኮታ ሲስተም። አልፋት ይደልች ትበልጣለች። ግን ያንን አድርገናል ወይ ነው ጥያቄ። ምን ያህል ብንተማመን ነው እነዛ የሴቶች ተግዳሮት የሆኑትን የወንዶች ተግዳሮት ያልሆኑትን በአመለካከትም ሆነ በድርጊት ሲፈጸሙ የኖሩትን 100% ቀርፈናቸዋል ብለን አምነን ከሆነ ኮታ ሲስተምን ያነሳ ነው በጣም ጥሩ ነው። ካልሆነ ግን በጣም አፋው ያነን ያሳዝናል ነው ማለት።
አድማጮች ለየሷ ድምጽ ፕሮግራም ያላችሁን አክብሮትና ለፕሮግራሙ የምትሰጡት አስተያየት በየጊዜው ይደርሰናል። አሁንም የተለመደ ሐሳብ አስተያየታችሁን እየደወላችሁ በአጭር የጽሑፍ መልእክትም ላኩልን። የስልክ መስመራችን 0977110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩልን። እጅን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኛ እጄን ብዝረጋ የዘንባባ ማርነሽ ፍቅርሽ ቀጥማኒ መስላል ጽፍርሽ ምርኩዝ ወደቀ በትር አይ አይ ልሽን ሳይ ተገትር ባንቺ ለዛ ሁሉም ያድራሉ ሲያልሙሽ
እንዲህ እንዲያያለን ከቀላል ወደ ከባድ እየተንደረደርን ዛሬ ላይ ደርሰናል። የተሻለች ኢትዮጵያን ለማየት ከሀገራችን ግማሽ የሚሆነውን የማህበረሰባችንን ክፍል ትተን ብዙም የማያራምደ መሆኑንና ሴቶችን በማንኛውም ዘርፍ አለማካተት ነገሩን አንዱን ጥሎ አንዱን አንጠልጥሎ ያደርገዋልና በማንኛውም ዘርፍ በየትኛውም ቦታ ሴቶች መገኘታቸው ለጉዟችን አንዱ የስኬት ቁልፍ መሆኑን አንዘንጋ። በዚሁ በየሷ ድምጽ የሬዲዮ ፕሮግራማችን እነ ቴጊ መነንን በትምህርት ዘርፍ ያበረከቱትን ለምሳሌ በሀገራችን የመጀመሪያ ሆነውን መነን የሴቶችና የልጃገረዶች ያዳሪ ትምህርት ቤትን በመመስረት ያበረከቱትን አንስተን ከናንተው ካድማጮቻችን ጋር ተወያይተናል። አበበች ጎበናንም በሰሩት ትልቅ ስራ አንስተን አውስተናቸዋል። በነገራችን ላይ አበበች ጎበና የነበራቸውን ሀብት በሙሉ ለሰባዊ ተግባር ያዋሉ ትልቅ ጀግናችን መሆናቸውንም አካፍለናቸዋል። እንግዲህ አድማጮች ለሁለት ሳምንታት አለፍ አለፍ እያልን በየሷ ድምጽ ያስደመጥናችሁን የተለያዩ ፕሮግራሞችን መልሰን አካፈልናችሁ። አሁን የሷ ድምጽን የምንሰናበትበት ሰዓት እየደረሰ ነው። ስለዚህ ሳምንትም በቀጠሯችን ለመገናኘት ሌላ ቀጠሮ እናያዝ። በነገራችን ላይ ሳምንት ሁለተኛው ምዕራፍ የሷ ድምጽን አሰናድተን እንጠብቃችኋለን። ሳምንት በአዲስ ምዕራፍ በአዲስ ዝግጅት ነው የምንጠብቃችሁ። እናንተም የሷ ድምጽን በአዲስ መንፈስ ለመስማት ዘወትር ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 በኢትዮጵያ ሬዲዮ 93.1 ላይ ጠብቁን። ለሳምንት ቀጠሮ እናያዝ። እስከዛው እናንተ ለኛ መደወላችሁን የጽሑፍ መልእክት መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ ጻፉ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በዚህ ሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ